የዜማ አርእስተ ምልክት ተሃትመ ዝንቱ መጽሐፍ በሰሉስ ዓመተ ሲመተ ፓትርያርክ ናሁ ለብፁዕ ወቅዱስ አባ መርቆሪዎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ አዲስ አበባ 1983 ዓመተ ምሕረት አሳታሚ የትንሣኤ የመጻሕፍት ማሳተሚያ ድርጅት። መቅድም። ሀገራችን ኢትዮጵያን ከሌሎች አህጉር ቤተ ክርስቲያናችንንም ከሌሎች አብያተ ክርስቲያናት ለይተው ከሚያሳውቋትና ተደናቂነትን ካተረፉላን ነገሮች አንዱ የቅዱስ ያሬድ የዜማ ትምህርት ነው። ይህ የዜማ ትምህርት የምልክቶች ቅርጽና ይዘት፣ የዜማው ጣዕመ ቃናና የድምፅ አወራረድ ስልት ከሌሎች ዓለማት ያልተቀዳ በራሷ ሊቅ የተደረሰና የተቀመረ ከመሆኑ ጋር የዜማው ቃና የሰሚዎችን ህሊና የሚማርክና ከፍተኛ ተመስጦ የሚያሳድር በመሆኑ አገራችንንና ቤተ ክርስቲያናችንን በከፍተኛ ደረጃ የሚያስደንቅ መሆኑን ዓለም ሁሉ ያውቀዋል። ይሁን እንጂ የዜማ ትምህርት ምልክቶቹ ብዙዎች ከመሆናቸውም በላይ ስሮቹ ወይም አብነት ምልክቶቹ የሚገኙት በተለያዩ የዜማ ትምህርት ክፍሎች ማለት በምዕራፍ፣ በጾመ ድጓ፣ በድጓ፣ በቅዳሴ፣ በዝማሬና መዋስዕት ስለሆነ ምልክቶቹን በቀላሉ ለማጥናትና የዜማን ትምህርት ለማወቅና በድጓ መምህርነት ለመመረቅ ብዙ ጊዜ እየጠየቀ ጠንካራዎችና ቁም ነገረኞች ከፍተኛ ትዕግስትንና ትጋትን ገንዘብ በማድረግ ትምህርቱን ከግብ እያደረሱ የትምህርቱ ይዘት ሳይቋረጥ ከዘመናችን እንዲደርስ አድርገውታል። አንዳንዶቹ ግን ከትምህርቱ ክብደትና ከምልክቶቹም ብዛት የተነሳ ትምህርቱን ከግብ ማድረስ ሲሳናቸው ምን ይዘን እንመለሳለን በማለት ለትምህርት እንደወጡ የሚቀሩ እንደነበሩ ይታወቃል። ይህ መልካም ጣዕም ያለው ትምህርታችን ከላይ እንደተገለጸው ብዙ ጥረት የሚጠይቅና በአጭር ጊዜ ተምሮ ለማጠናቀቅ የሚያስችል የትምህርት አቀራረብ ስልት ያልተቀየሰለት በመሆኑ የተማሪዎች ቁጥር ከጊዜ ወደ ጊዜ እየቀነሰ በመምጣቱ የትምህርቱን ታላቅነት ለተገነዘቡት ሁሉ አሳሳቢ ጉዳይ ሆነ። በመሆኑም በጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ ኃላፊ የነበሩት አቶ ጌታቸው ጓዴ በአዲስ አበባ ከሚገኙት የዜማ መምህራን መካከል አንደኛ ሊቀ ጠበብት ባይነሳኝ ሳህሉን፣ ሁለተኛ አባ አማን ዘውዴን፣ ሶስተኛ መርጌታ ጓሐጽባህ ወልደ ሐዋርያትን፣ አራተኛ መርጌታ ሐዲስ ልሳኑን፣ አምስተኛ አባ መዝሙር ንጋቱን በማሰባሰብ የዜማ ምልክቶችን በአጭር ጊዜ ለማጥናት ወይም ለማስጠናትና የዜማን ትምህርት በቀላል ዘዴ ለማስተማር የሚያስችል ይህ የጸዋትወ ዜማ አርእስተ ምልክት እንዲሰበሰብና እንዲዘጋጅ አደረጉ። በመሰረቱ አቶ ጌታቸው ጓዴ የትምህርትና ማሰልጠኛ ኃላፊ በነበሩበት ወቅት ለዚያ ብይ ጉዳይ ትኩረት በመስጠት ስራንና ሰራተኛን በማገናኘት ይህ መጽሐፍ በከፍተኛ ጥረት እንዲዘጋጅ ማድረጋቸው እጅግ የሚያስመሰግንና የማይረሳ የስራ ሂደት ነው። ሊቃውንቱም የመምሪያውን ጥሪ ተቀብለው በሚሰባሰቡበት ጊዜ ብቻ ሳይሆን በየቤታቸው ሰፊ ጥናት እያጠኑ በማቅረብ ከስብሰባም በሚገናኙበት ጊዜ አንዱ በሌላው ጥናት ላይ አስተያየት በመስጠትና የነፃ ውይይት በማካሄድ ይህን ተጨባጭ የሆነ ጥናት አዘጋጅቶ ማቅረባቸው በሙያው ላይ ያላቸውን ብስለትና ትምህርቱን ወደፊት እንዲቀጥል ለማድረግ የነበራቸውን ፍላጎት በጉልህ የሚያስረዳ ነው። ይህም ጥረታቸው በሙያው ላይ ያላቸውን ተጠያቂነትና ትምህርቱን ለትውልድ እንዲተላለፍ በማድረግ ያለባቸውን ኃላፊነት የተወጡበት ነው። በመሆኑ ሊመሰገኑበት የሚገባና በታሪክም ሆነ በሚታወሱበት ከፍተኛ የሆነ የሥራ ውጤት ነው። የመጽሐፉ ዝግጅት ከላይ በተገለጹት ሊቃውንት ምልክቱ ከነዘሩ ከተረቀቀና በጥንቃቄ ከተዘጋጀ በኋላ በቁም ጽሕፈት ተጽፎ ተመለከተ። ከዚያም በህትመት እንዲባዛ ወደ ትንሣኤ ማሳተሚያ ድርጅት ተላልፎ ቆየ። በ1978 ዓ ም ማሳተሚያ ድርጅቱ ለህትመት ሊያቀርብ ባሰበበት ጊዜ የድርጅቱ ዳይሬክተር ሊቀ ሥልጣናት ሀብተ ማርያም ወርቅነህ መጽሐፉ እንዳለ ይታተም ወይስ እንደገና ይታይ የሚለውን ጥያቄ በማንሳት የመጀመሪያዎችን አዘጋጅ ሊቃውንት ጠርተው አነጋገሩ። ሊቃውንቱም በድጋሚ ቢታይ የበለጠ ጥሩ ሊሆን ስለሚችል ጊዜ ከተገኘ ከሊቃውንቱም ቢጨመርና እንደገና ቢመረመር መልካም ነው የሚል ሀሳብ አቀረቡ። በዚህም መሰረት አንደኛ ሊቀ ጠበብት ዘውዴ ጨቡዴ፣ ሁለተኛ ግራጌታ አድማስ ውበቱ፣ ሶስተኛ መርጌታ ጽጌ ዘሪሁን እንዲጨመሩ ተደርጎ ከትንሣኤ ማሳተሚያ ድርጅት ሊቀ ሥልጣናት ሀብተ ማርያም ወርቅነህ፣ የድርጅቱ ዳይሬክተር ሰብሳቢ ሊቀ ስዩማን ራዳ አስረስ፣ የድርጅቱ ምክትል ዳይሬክተርና መርጌታ ኢሳይያስ ወንድም አገኘው የድርጅቱ የህትመት ሥራ አስተባባሪ ስለ መጽሐፉ ዝግጅት ሐሳብ በማቅረብና ቃለ ጉባኤ በመያዝ ከላይ የተገለጹት የመጀመሪያ አዘጋጆችና አሁን የተጨመሩት ሊቃውንት በየሳምንቱ አንድ ጊዜ እየተሰበሰቡ ለሁለት ዓመት ያህል ከፍተኛ ጥናት በማካሄድ ዝግጅቱን መረመሩ። በዚህም ጊዜ ከመጀመሪያው ጥናት የተቀነሰ አዲስም የተጨመረ አለ። በአጠቃላይም ብዙ እርማትና መሻሻል ተደርጎ አሁን በህትመት ተባዝቶ በቀረበበት መልክ በቁም ጽሕፈት ተዘጋጅቶ ቀረበ። ይህን መጽሐፍ በብዙ ጥረትና ድካም ያለምንም ዋጋ በራሳቸው የመጓጓዣ ወጪ እየተመላለሱ በነፃ ላዘጋጁትና ለዚህ ላበቁት ሊቃውንት ትንሣኤ ማሳተሚያ ድርጅት ልባዊ ምስጋና ያቀርባል። በመጽሐፉ የሚገለገሉ ሁሉ እንዲያስታውሷቸውም ያሳስባል። በተለይም አንደኛ ሊቀ ሥልጣናት ሀብተ ማርያም ወርቅነህ ለብዙ ጊዜ ተዘጋጅቶ የቆየውን መጽሐፍ እንደገና በማንቀሳቀስ ሊቃውንቱን አሰባስበው በተጣራ ሁኔታ ተሻሽሎ እንዲታተም በማድረግ ቀደም ሲል ባሳለፉት የሥራ ዘመን ድጓንና አምስቱን ጸዋትወ ዜማ በማሳተም የብዙ ተማሪዎችን ድካም በማቃለል ለትምህርቱ እድገትና መስፋፋት ያደረጉትን ጥረት አሁን ይህን አርዕስተ ምልክት በማሳተም ፍጹም በማድረጋቸው፣ ሁለተኛ አቶ ጌታቸው ጓዴ በጠቅላይ ቤተ ክህነት የትምህርትና ማሰልጠኛ መምሪያ በነበሩ ጊዜ ሊቃውንቱን አሰባስበው ይህ ከፍተኛ ጥናት እንዲካሄድና መጽሐፉ እንዲዘጋጅ ያስቻለውን መሰረት በመጣላቸው ድርጅቱ ከልብ ያመሰግናል፣ ታሪክም ያስታውሳቸዋል። ትንሣኤ የማሳተሚያ ድርጅት መግቢያ። ይህ አርዕስተ ምልክት የተባለ መጽሐፍ ቀዋሚያን በሆኑ መጻሕፍት ማለት በምዕራፍ፣ በጾመ ድጓ፣ በድጓ፣ በዝማሬና በመዋስት ውስጥ የሚገኙትን አብነት ምልክቶች ወይም ስራዎች አሰባስቦ የያዘ ሲሆን የመጽሐፉ ዝግጅት በአራት ክፍል የተከፈለ ነው። ይኸውም አንደኛ የምዕራፍ የጾመ ድጓ የድጓ፣ ሁለተኛ የቅዳሴ፣ ሶስተኛ የዝማሬ፣ አራተኛ የመዋስዕት ስራዎች ወይም ምልክቶች ናቸው። የእነዚህ የአራቱ ጸዋትወ ዜማ ምልክቶች ወይም ስራዎች ግዕዝ፣ እዝልና አራራይ አላቸው። የእነሱም ቅደም ተከተል የግዕዙ በግዕዝ፣ የእዝሉ በእዝል፣ የአራራዩ በአራራይ በፊደል ተራ ተጠብቀው ተዘጋጅተዋል። ምልክቶች ወይም ስራዎች በተለያዩ ቃላት ላይ ሲውሉ ልዩ ልዩ አመል ያላቸው ስለሆነ ተማሪው የምልክቶቹን አመል ለይቶና ጠንቅቆ እንዲያውቅ አንዱ ምልክት ወይም ስራይ በሶስት አይነት ማስረጃዎች ማለት በተነሽ፣ በወዳቂ፣ በሰያፍ ወይም በአወበር ቃላት ተዘጋጅተው ተመልክተዋል። የዜማ አይነቶች ሶስት ናቸው። እነሱም ግዕዝ፣ እዝል፣ አራራይ ናቸው። የእነዚህ ዜማዎች ወሳኝ ምልክቶች ስምንት ናቸው። ስምንቱ ምልክቶች ለግዕዝ፣ ለእዝል፣ ለአራራይ ዜማ ይውላሉ። እነዚህ ለሶስቱም የዜማ አይነቶች የሚውሉት ምልክቶች በመጀመሪያ የተቀመሩት በቅዱስ ያሬድ ጊዜ እንደሆነ ቀማሪውም እርሱ ራሱ መሆኑ ይነገራል። ስምንቱ ምልክቶች ይዘት፣ ድፋት፣ ሂደት፣ ቁርጽ፣ ቅናት፣ ጭረት፣ ርክርክና ደረት ናቸው። እነዚህ ምልክቶች መንፈሳዊ ምሳሌነት አላቸው። ምሳሌያቸው፣ ትርጓሚያቸውና ቅርጻቸው እንደሚከተለው ይገለጣል። አንደኛ ይዘት ዜማው ከቃላቱ መካከል አንዱን ቀለም ያዝ አድርጎ ወይም ቆም ብሎ የሚዘምበት ስልትን ይገልጣል። ምሳሌውም ይዘት የእግዚአብሔርን አሃዚ ዓለምነት ያመለክታል። ሁለተኛው ድፋት ድፋት ዜማው በቃላቱ በመነሻ በመሃል ወይም በመጨረሻ ካለው ፊደል ላይ ወደ ታች ደፍቶ የሚዘምበትን ስልት ይገልጣል። ምሳሌውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መውረዱንና ወደዚህ ዓለም መምጣቱን ያመለክታል። ሶስተኛ ሂደት ሂደት ዜማው ከሁለት ከሶስት ወይም ከአራት ቃላት በላይ አልፎ መሄዱንና ወደፊት ገስግሶ የሚዘምበትን መንገድ ይገልጣል። ምሳሌውም የጌታን ዙሮ ማስተማርን ያመለክታል። አራተኛ ቁርጽ ቁርጽ ወይም ቁርጥ ዜማው የመጨረሻውን ቀለም ይዞ ትንፋሽን ዋጥ አድርጎ የሚዘምበትና የድርሰትነት ጠባይ ሳይኖረው ቁርጥ ብሎ የሚቆምበትን ስልት ያሳያል። ምሳሌው ጌታ አዳምን ለማዳን ሞትን ለመቀበል ቁርጥ ውሳኔ ማድረጉን ያመለክታል። አምስተኛ ቅናት ቅናት ዜማው የመጨረሻ ትንፋሹን ወደ ላይ አቅንቶ እንዲዜም የሚያደርግበትን ስልት ያሳያል። ምሳሌውም ቤተ አይሁድ በቅናት የተነስተው ጌታን እንደያዙትና እንደሰቀሉት ያመለክታል። ስድስተኛ ጭረት ጭረት ዜማው የሚያርፍበትን ቃል ወደ ኋላ በመሳብ ወይም ወደ ፊት በመግፋት እንዲዜም የሚያደርግ ነው። ምሳሌውም አይሁድ ጌታን በገረፉት ጊዜ የአካሉን መጫር ያሳያል። ሰባተኛ ርክርክ ርክርክ ዜማው በአንድ ቀለም ላይ ቆሞ የጉሮሮን ርክርክ የሚገልጥ የዜማ ስልት ነው። ምሳሌውም ጌታ በተገረፈና በተሰቀለ ጊዜ የደሙን መንጠባጠብ ያመለክታል። ስምንተኛ ደረት ደረት ዜማው የሚቆምበትን ቀለም ወደ ላይ መጥቶ እንዲዜም የሚያመለክት ስልት ነው። ምሳሌውም የጌታን እርገት ያሳያል። እነዚህ ስምንቱ አርዕስተ ምልክቶች መሰረታውያን ሆነው ይነገሩ እንጂ ከጊዜ በኋላ ግን ፊደልነት ወይም ቃልነት ያላቸው ዜማውን የበለጠ ግልጥና ቀላል ለማድረግ ሲባል የተጨመሩ ሌሎች የአማርኛ ምልክቶች አሉ። እነሱም ፍዝ፣ አያይዝ፣ አክፋ፣ ድፋ፣ ግፋ፣ ነጠብጣብ፣ ሰያፍ፣ ዘንጥል፣ አቀማጥል፣ አንቀጥቃጢ፣ አጋን፣ አዙር፣ ድርስ፣ አረግርግ፣ አንብር፣ ንተቅ፣ ጎሽምጥ፣ ተጫን፣ ጨንግር ናቸው። ከእነዚህም ሌላ ብዙዎች የአማርኛ ምልክቶች ነበሩ። እነርሱም ጸፍርና፣ መስነቅ፣ ታዛይ፣ ሃሃባይ፣ ሐመር ላይ ተንከባላይ፣ ጸጅ ጸጅ፣ ስንዴ በማዶ ይመስላል በረዶ፣ ሳዊሮስ ተውተመለስ፣ ወይ አይዋጋ ወይ አይሸሽ፣ የየናግ ሎሌ፣ ዩናኤል ባሻን ገደለው በሾተል፣ ሐዘን ክንፌን ሰበረው በምን ልብረረው፣ እቲ አዳይ እቲ አዳይ በባልሽ ተጋደይ፣ እጣን አለ ኩል አለ መርፌ አለ ግዙ ገዛዙ፣ በሜዴቅ ረታ ናቸው በጭንቅ በፊን ሰብአ ሰላጢን፣ አትብረሪ ተሽከርከሪ ቡበይ፣ ላሜ የበላሽ ልምላሜ፣ የመረብ ምንጭ ላሜ ወርደሽ ጠጪ፣ የመረብን ምንጭ ላሜ ወርደሽ ጠጪ፣ በሶ በሶ የለንቢያ ሽንብራ፣ ማየ ሸንኮር ይፈሳል በጎንደር፣ አየጉና ትመስላለች መና፣ በአርባ ሎሚ ተሽለምለሚ፣ እጹብ ገረመኒ ወዘተ ናቸው። እነዚህ ምልክቶች በዘር ምልክት ስለተተኩ ከዘመኑ የዜማ መጽሐፍ በመልክትነት መግባታቸው እየቀረ ወደ መረሳት ደረጃ የተቃረቡ ስለሆነ ራሳቸውን ቦታ በማስያዝ እነርሱ ምልክት ሆነው የነበሩበትን ዘር ወይም ቃል በመፈለግ ከሞላ ጎደል በዘሩ ምልክት እንዲመለከቱ ሆነዋል። እንዲሁም የቅኔ ምልክቶች ወይም ስራዎች ብቻ በጥንታዊ ሊቃውንት የሚታወሱ ሲሆን ሙሉውን የቅኔ ዘር ለማግኘት ባለመቻሉ የስላሴ ዜማ ዘይእዜ ዜማ እየተባሉ ከመነገር በስተቀር የቅኔዎቹ ምልክት እንዴት እንደሚገኝ ለተማሪውም ሆነ ለመምህሩ ስውር ምስጢር ሆኖ የኖረው የቅኔ ስራይ ሙሉ ዘር ተጽፎ ስራዎች በሚገኙበት የዘር ምልክት ተመልክተዋል። ከዚህም ሌላ ይህ የምልክት መጽሐፍ አንቀጽ ሀሌታን ይጨምራል። ስለዚህ ይህ መጽሐፍ የመምህራንንም ሆነ የደቀ መዛሙርትን ድካም የሚያቃልልና ትምህርቱንም በአጭር ጊዜ ለማወቅ በከፍተኛ ደረጃ የሚረዳ ነው። ስለሆነም መምህራንና ደቀ መዛሙርት ሁሉ ይህን ዝግጅት በመመልከት በዜማ ውስጥ ያሉ ጥበቦችን ለማወቅና ለማሳወቅ ሰፊ ምርምርና ጥናት በማድረግ ቀደም ሲል የነገሩ የነበሩትን የአማርኛ ምልክቶች የት መጣ፣ የዜማ ቤቶችን ስያሜ፣ ብሔሮችን፣ ምሳሌዎችን፣ አዋጆችንና የመሳሰሉትን ሁሉ አጠናቆ ለተተኪው ትውልድ በጽሑፍ እንዲተላለፉ ለማድረግ የሚያስችል ጥረት ያደርጋሉ ተብሎ ይታመናል። ለዚህም ጥረት ይህ አርዕስተ ምልክት መጽሐፍ የምርምርና የጥናት በር እንደሚሆን ይገመታል። እንግዲህ ይህ መጽሐፍ ከላይ በተገለጸ ሁኔታ በምልክቶች አቀራረብና ዝግጅት ብዙ የተደከመበት ቢሆንም አሁን ደግሞ በየሊቃውንቱ እጅ ሲደርስና በስራ ላይ ሲውል ከየሊቃውንቱ በሚሰጠው አስተያየትና ተጨማሪ ጥናት የቀረው ቢኖር ተስተካክሎና ተሻሽሎ የበለጠ ፍጹም በመሆን በድጋሚ ሊታተም ይችላል። ቤተክርስቲያናችንም ሆነ ሀገራችን እጅግ የሚያኮራው የዜማ ትምህርት ዘመናዊ የአቀራረብ ስልት እያገኘ ብዙ ተከታይ ይኖሩታል። ከትውልድ ወደ ትውልድም ሲተላለፍ ይኖራል። አሳታሚው ድርጅት